በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያንዳንዳችንን ባለፉት ቀናት ከመህረት አይኖቹ ሳይርቀን እንደገና ደግሞ ወደ ጸጋው ዙፋን እንድንቀርብ ይህንን እድል የሰጠን እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ ክብራን አድማጮቻችን። እዚህን ሰዓት ራዲዮናችሁን ከፍታችሁ ከጌታ ማድ ቃሉን ለመመገብ የቀረባችሁትን ሁሉ እግዚአብሔር በእያላችሁበት ስፍራ ከነቤተሰቦቻችሁ ለብቻ መሆናችሁ ካላችሁ እንዲሁ ደግሞ ለብቻችሁ በረከቱን ይስጣችሁ ፍቅሩንና ቸርነቱንም ያብዛላችሁ እያልን የዛሬውን ዝግጅታችንን እንጀምራለን። በዛሬው ምሽት ጥናታችን እንግዲህ ባለፈው ጊዜ የጀመርነውን መጽሐፈ ዕዝራን ትምህርት አብረን እንመለከታለን። በማስቀደም ግን ይህንን ዝማሬ እንጋብዛችኋለን። ሰራዊት ጌታ እግዚአብሔር አባታችን ሆይ ፍለጋችን ፈቃዳችን መንገዳችን ሁሉ ባንተ እጅን ያለው ስለዚህም ደግሞ እስከዚህች ሰዓት ድረስ ደግሞ መርተህናልና እጅግ አድርገን ዘላለማዊ ስምህን እናመሰግናለን። አቤቱ ጌታችንና መድኃኒታችን ሆይ በቀረው የህይወት ዘመናችን በአንተ ፈቃድ ጌታዬ ሆይ እንድንከናውን በአንተም ፈቃድ ደግሞ መግባትና መግባት እንድንችል እንድትረዳን እንለምናለን። ጌታችን ሆይ ኖ በዚህ ዛሬ ደግሞ በምንማረው ቃል ውስጥ እግዚአብሔር አምላካችን ሆይ ማንነታችንን ማግኘት እንድንችል እኛነታችንን ደግሞ እንድናውቅ ከቃልህም አቋያ ራሳችንን መፈተን እንድንችል እርዳን። አቤቱ ጌታችንና መዳኒታችን ሆይ ጌታ ሆይ ፈቃድህን ደግሞ በልባችን ጽላት ጻፈው። አቤቱ ጌታችንና መዳኒታችን ሆይ ደጋግመን ስምህን እንጠራለን። ዙፋንህ ዘላለማዊ ነው፣ የማይነቃነቅ ነው። እግዚአብሔር ሆይ ነፍሳችን ባንተ ትታመናለችና እጅግ ደስ ይለናል። ጌታ ሆይ በዚህ ባለም ውስጥ ባለንበት ስፍራ ብዙ ድምጾችን እንሰማለን። ካላችን ከፊት ለፊታችን ከግራችንና በስተቀኛችን የሞት ወሬ የሚያስደነግጥን ዜናን እንሰማለን። ካንተ ዘንድ ግን የዘላለሙን ሕይወት እግዚአብሔር ሆይ የሚሰጠውን ብቻ እንሰማለንና እባክህ ይህንን ደግሞ በልባችን እግዚአብሔር ሆይ እንድታትምልን እንለምንሃለን። ነው ልጅህን ኢየሱስ ክርስቶስን ስለኛ በደል አሳልፈ የሰጠ አምላክ አንተ ታማኝ ነህ። ከእጆችህ መዳፍ ጌታዬ ሆይ ማንም ፈልቅቆ ስለማይወስደን እጅግ ደስ ይለናል። ጌታ ሆይ በዚህች ሰዓት ልንማር ያልነውን ቃልህን ደግሞ ባርክልን። እንደ ሰማነው መኖር እንድንችል ደግሞ እርዳን። እግዚአብሔር ሆይ ይህንን ሁሉ ስለምታደርግልን ይህንንም ሁሉ ስለምትፈጽምልን ክብር ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን የመጽሐፈ ዕዝራን ትምህርት መጀመራችን የሚታወስ ነው። በዚያም ክፍለ ጊዜ ጥናታችን መግቢያውንና ከምዕራፍ 1 ደግሞ እስከ ቁጥር 1 ያለውን ትምህርት መመልከታችን ይታወሳል። የመጽሐፈ ዕዝራ ቁልፍ መልእክት ሊሆነን የሚችለውን ጥቅስ የምናገኘው ከዕዝራ መጽሐፍ ምዕራፍ 9 ቁጥር 4 እና ከምዕራፍ 10 ቁጥር 3 ሲሆን ቃሉም የእስራኤልን አምላክ ቃል የሚፈሩ የሚል ነው። ካልን በኋላ ወደፊት ደግሞ ወደ ምዕራፍ 1 ተሸጋገርንና የክርስቶስ መወለድ በብሉይ ኪዳን ተነግሮ ነበር፣ ከመወለዱም ጋር በተያያዘ ሁኔታ አራት ነገሮች ተዘርዝረዋል ብለን አራት ነጥቦችን ወደ መጨረሻ ላይ መጠቃቀሳችን ይታወሳል። ዛሬም ከዚያው እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ ዕዝራ ምዕራፍ 1 ቁጥር 2 ነው። መጽሐፈ ዕዝራ ምዕራፍ 1 ቁጥር 2 ተመልከቱ። የሚኖረንን ጊዜ ሁሉ እግዚአብሔር አምላካችን ይባርክ። ወዳጆች ማቴዎስ ስለ ጌታ ኢየሱስ ክርስቶስ ልደት ባሰፈረው ታሪክ እነዚህን ባለፈው ክፍለ ጊዜ የተጠቀስናቸውን አራቱን ነጥቦች ቦታ ቦታቸውን በማስያዝ አቅርቧቸዋል። ማቴዎስ ምዕራፍ 2 የተፈጸሙትን ቢቶች መጽሐፍ ነው ሊባል ይችላል። አስተዋላችሁ? የማቴዎስ ወንጌል ምዕራፍ 2 የተፈጸሙትን ቢቶች ክፍል ነው ሊባል ይችላል። ዕዝራ ምዕራፍ 1 ቁጥር 1 ዕዝራ ምዕራፍ 1 ቁጥር 1 ባለፈው ክፍለ ጊዜ የተመለከትነው ማለቴ ነው የተፈጸመትን ቢት ነው። 70 ዓመት ሞልቷል፣ አዋጁም ወጥቷል። ስለሆነም የእስራኤል ልጆች ወደ አገራቸው የሚመለሱበት ጊዜ ነው። ይሁን እንጂ በጣም ጥቂቶቹ ብቻ ነበሩ የተመለሱት። እስቲ ቁጥር 2ን አብረን እንመልከት። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግሥታት ሁሉ ሰጥቶኛል፣ በይሁዳም ባለችው በኢየሩሳሌም ቤት ሠራለት ዘንድ አዞኛል ይላል። ይህ የቂሮስ አዋጅ በጣም አስፈላጊ ነበር። የምድር መንግስታት ሁሉ እንደተሰጡት ይናገራል። እንዲህ ሲባል ግን በወቅቱ የነበሩ መንግስታትን እንደሆነ መታወቅ አለበት። ለዚህ ያበቃው እግዚአብሔር እንደሆነ ቂሮስ በሚገባ ይገነዘባል። በዚህ በሰለጠነና ሁሉን አውቀናል በምንልበት ዘመን የእግዚአብሔር አገልጋዮች መሆናችንን የምንረዳ ስንቶቻችን እንደሆን ራሱ ጌታ ይወቅ። አወቅነውም አላወቅነውም አሁን ያለንበት ቦታ ያስቀመጠን እግዚአብሔር ራሱ ነው። እዚህ ላይ የሰማይ አምላክ የሚለውን አገላለጽ ልብ እንድታደርጉ ፈልጋለሁ። ይህን ቃል የምናገኘው በመጽሐፈ ዕዝራ በነህምያና በትንቢተ ዳንኤል ብቻ ነው። አስተዋላችሁ? የሰማይ አምላክ የሚለውን አገላለጽ ወይንም ደግሞ የሰማይ አምላክ የሚለውን ቃል የምናገኘው በመጽሐፈ ዕዝራ በመጽሐፈ ነህምያና በትንቢተ ዳንኤል ውስጥ ብቻ ነው። ኢየሩሳሌም ከወደቀች መቅደሱም ከፈረሰ በኋላ የእግዚአብሔር ክብር ከሕዝቡ ርቋል። ስለዚህም ሕዝቡ በመርኮ በነበሩበት ጊዜ ሁሉ እግዚአብሔር በእነርሱ መካከል እንደሌለ ነበር የሚታሰበው። የሰማይ አምላክ የሚለው ቃል አገልግሎት ላይ መዋል የጀመረውም በዚህ ዘመን ነበር። የእግዚአብሔር ክብር ኢየሩሳሌም ከሚገኘው መቅደስ ውስጥ ወጥቶ ሲሄድ ሕዝቅኤል በራእይ ተመልክቷል። የእግዚአብሔር ክብር ከመቅደሱ ወጥቶ ሲሄድ ምናልባት ሕዝቡ ከጣዖት አምልኳቸው ወደ እርሱ ይመለሱ እንደሆነ ሲጠብቃቸው ነበር። እነርሱ ግን ወደ እርሱ አልተመለሱም። ስለዚህም የእግዚአብሔር ክብር ከዚያ ተነስቶ ወደ ሰማይ ሄደ። አንድ ቀን መቅደሱን የሚያነጻ ሰው ተገለጸ። ዮሐንስ ምዕራፍ 2ን ተመልከቱ። ምንም እንኳ በአይን በሚታይ ሁኔታ ባይሆንም የእግዚአብሔር ክብር በዚያ ሰው ውስጥ ነበር። ምክንያቱም እርሱ በሥጋ የተገለጠ አምላክ ነበር። ፍጹም አምላክ ፍጹም ሰው ነበር። ሆኖም በሰዎች ተናቀ፣ በመጨረሻም ተሰቀለ። ከማቴዎስ ወንጌል እንደምንመለከተው ይህ ሰው እንደ ንጉሥ ተወልዷል። ልብ በሉ ወዳጆቼ፣ ከማቴዎስ ወንጌል እንደምንመለከተው ይህ ሰው እንደ ንጉሥ ተወልዷል። እንደ ንጉሥ ኖሯል። እንደ ንጉሥ ታምር አድርጓል። እንደ ንጉሥ አስተምሯል። እንደ ንጉሥ ታስሯል። እንደ ንጉሥ ተገሏል። እንደ ንጉሥ ተቀብሯል። እንደ ንጉሥ ከሞት ተነስቷል። አንድ ቀንም እንደ ንጉሥ ዳግም ይመጣል። እግዚአብሔር ይመስገን። እርሱ የጌቶች ጌታ የንጉሶችም ንጉሥ ነው። ኢየሱስ ክርስቶስ መድኃኔዓለም ማለት ነው። የእግዚአብሔር ክብር ከመቅደሱ ሲነሳ እግዚአብሔር ሕዝቡን ለባቢሎናውያን ምርኮ አሳልፎ ሰጣቸው። አንድ ቀን የዳዊት ዙፋን በኢየሩሳሌም እስከሚመሰረትበትና ዓለምን ሁሉ እስከሚገዛበት ጊዜ ድረስ ሕዝቡን አሁን ባሉበት ሁኔታ ይቀጥላሉ። አስተዋላችሁ? በኢየሩሳሌም እስከሚመሰረትበትና ዓለምን ሁሉ እስከሚገዛበት ጊዜ ድረስ ሕዝቡ አሁን ባሉበት ሁኔታ ይቀጥላሉ። ቁጥር 2 ላይ ዕዝራ በኢየሩሳሌም ቤት ሠራለት ዘንድ አዞኛል በማለት መናገሩን እንድናስተውል ፈልጋለሁ። ይህን የተናገረው ቂሮስ በዚያ ወቅት የአረማውያን ንጉሥ እንደነበረ ስንረዳ ደግሞ አባባሉን ይበልጥ አስደናቂ ያደርገዋል። የኋላ ኋላ ግን በነቢዩ በዳንኤል አገልግሎት ይህ ንጉሥ በእውነተኛው አምላክ ሳያምን እንዳልቀረ መገመት ይቻላል። አሁን ደግሞ በባቢሎን ለነበሩ ምርኮኞች ወደ ኢየሩሳሌም እንዲመለሱ ፈቃድ ሲሰጣቸው እንመለከታለን። ዕዝራ ምዕራፍ 1 ቁጥር 3ን ልብ በሉ። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይሥራ ይላል። ይህን እንዲያደርግ ያዘዘው እግዚአብሔር እንደ ነበር ተነግሮናል። እርሱ ግን ወደ ኢየሩሳሌም እንዲሄዱ ለሕዝቡ ፈቃድ ሰጣቸው እንጂ በትእዛዝ መልክ አልነበረም የነገራቸው። በሚኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን ይላል። ቁጥር 4ን ልብ ይሏል። ወደ አገራቸው እንዲመለሱ ሕዝቡ ፈቃድ አግኝቷል። ወደ አገራቸው መመለስ ያልፈለጉት ደግሞ በኢየሩሳሌም ለሚገነባው መቅደስ መስሪያ የሚሆን ብርና ወርቅ እንዲሁም ሌላ ስጦታ እንዲሰጡ ተነግሯቸዋል። ቁጥር 5ና 6ን አብረን እንመልከት። የይሁዳና የብንያም የአባቶች ቤቶች አለቆችም ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ የእግዚአብሔር መንፈሳቸውን ያነሳሳ ሁሉ ተነሱ። በዙሪያቸው ያሉም ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ በብርቃና በወርቅ በገንዘቦችና በእንስሶች በሌላም ስጦታ አገዟቸው ይላል። እንግዲህ ተመልከቱ፣ አስቀድሜ እንዳልኩት ወደ አገራቸው ለመመለስ ፈቃደኛ ሆነው የተገኙት በጣም ጥቂት ሰዎች ብቻ ነበሩ። ተመችቷቸውና ተደላድለው በባቢሎን ተቀምጠዋል። ብዙዎቹም ባለጸጋ ሆነው ስለነበር ሀብታቸውን ጥለው መሄድ አልፈለጉም። ምናልባትም ወዳጆቼ ወደ አገራቸው ለመመለስ የእግዚአብሔር ፈቃድ እንዳልሆነ ወይም ጊዜው እንዳልደረሰ ለማሰብ ሞክረዋል። የኋላ ኋላ ከመጽሐፍ አስቴር እንደምንመለከተው ግን የነዚያ በባቢሎን የቀሩ አይሁዳውያን ጣፈንታ ደስ የሚላል ነበር። በዚያ ወቅት በፍጹም በእግዚአብሔር ፈቃድ ውስጥ አልነበሩም። ይሁን እንጂ ወደ አገራቸው በተመለሱትና በባቢሎን በቀሩት አይሁዳውያን መካከል ምንም የጠላትነት ስሜት አልነበረም። ወደ ኋላ የቀሩት ወደ አገራቸው የተመለሱትን ይረዷቸው ነበር። ከዚህም በጣም ጠቃሚ መንፈሳዊ መልእክት ማግኘት ይቻላል። በበኩሌ እኔ ወንጌልን ለማገልገል አለመጠራቴን በእርግጠኝነት መናገር ይችላለሁ። እንዲህ ስለተባለ ግን ጥሪ ያላቸውን ሰዎች መደገፍ የለብንም ማለት አይደለም። በዝራ ዘመንም በባቢሎን የቀሩት ወደ ኢየሩሳሌም የተመለሱትን ወገኖች የመርዳት ኃላፊነት ነበረባቸው። ወደ አገራቸው የተመለሱት በጣም ድሆች የሆኑት ነበሩ። ቁጥር 7ን እንመልከት። ንጉሡ ቂሮስም ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸውን የእግዚአብሔርን ቤት ዕቃዎች አወጣ አይላል። ንጉሥ ቂሮስ የእግዚአብሔርን ቤት ዕቃዎች እንዴት ሊያገኛቸው ቻለ? ባቢሎን በመዶንያ ፋርስ እንጂ በወደቀችበት ዋዜማ ንጉሥ ብልጣሶር በእነዚህ የእግዚአብሔር ቤት ዕቃዎች ወይን ጠጅ ሲጠጣባቸው ነበር። ልብ በሉ፣ በወቅቱ የነበረውን ሁኔታ አስመልክቶ ዳንኤል ሲናገር ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሡና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሡና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ ይላል ዳንኤል ምዕራፍ 5 ከቁጥር 2 እስከ 4 ያለውን ስፍራ ልብ ይሏል። ትንቢተ ዳንኤል ምዕራፍ 5 ቁጥር 2 ቁጥር 3 እና ቁጥር 4ን ተመልከቱ። በዚያው ሌሊት ግን ባቢሎን በጠላቶቿ እጅ ወደቀች። የፋርስ ነገሥታት እነዚህን ዕቃዎች በአንድ የተከለለ ስፍራ ኑሯቸው ነበር። በኋላ ደግሞ ንጉሥ ቂሮስ ሲመጣ እነዚህን ዕቃዎች አግኝቷቸዋል። እነዚህም የእግዚአብሔር ቤት ዕቃዎች ወደ ኢየሩሳሌም ሊመለሱ ነው። ቁጥር 8 እንዲህ ይላል፣ የፋርስ ንጉሥ ቂሮስም በመዝገቡ ላይ በነበረው በሚትሪዳጡ እጅ አወጣቸው፣ ለይሁዳም መስፍን ለሰሳብሳር ቆጠራቸው ይላል። ስጦታዎቹ የተሰጡት በኦፊሴል ወይም በይፋ እንደመሆኑ መጠን ስጦታዎቹ መዘርዘር አስፈልጓል። ቁጥራቸውም ይህ ነው ይላል። ከቁጥር 9 እስከ 11 ያለውን ስፍራ ተመልከቱ። ቁጥራቸውም ይህ ነው፣ 30 የወርቅ 1000 የብር ሳህኖች፣ 29 ቢላዎች፣ 30 የወርቅ ደካዎች፣ 410 ሌላ አይነት የብር ደካዎች፣ 1000 ሌላ ዕቃ ነበር። የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ። እነዚህንም ሁሉ ሰሳብሳር ከባቢሎን ወደ ኢየሩሳሌም ከተመለሱ ምርኮኞች ጋር ወሰደ ይላል። ስጦታዎቹ በብዙ ገንዘብ ሊተመኑ እንደሚችሉ መገመት ይቻላል። እንግዲህ ይህን የሚያክል ንብረት ነበር ወደ ኢየሩሳሌም የተመለሰው። በዘሩባቤል መሪነት የተመለሱ አይሁዳውያንን በተመለከተ ከምዕራፍ 2 የምንመለከተው ይሆናል። ልብ በሉ፣ በዘሩባቤል መሪነት የተመለሱ አይሁዳውያንን ከዚህ ከሚቀጥለው ከምዕራፍ 2 አብረን እንመለከታለን። ከምዕራፍ 2 የምንማረው በዘሩባቤል መሪነት የተመለሱ ሰዎችን ስም ዝርዝር ነው። ቁጥር 1ና 2ን እስቲ እንመልከት። የባቢሎን ንጉሥ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከሰራያ፣ ከረዕላያ፣ ከመርዶኪዮስ፣ ከበለሳን፣ ከሜሳፌር፣ ከበጓይ፣ ከሬሁም፣ ከበአና ጋር መጡ ይላል። እንደ ታዘባችሁት ሁሉ ስሞቹን ለመጥራት አመቺ አይደለም። ከምርኮ በፊት የነበሩ አይሁዳውያንን ስም መጥራት አዳጋች ነበር። ከምርኮ በኋላ የነበሩ አይሁዳውያንን ስም በትክክለኛው ቃል መጥራት ደግሞ ይበልጥ አዳጋች ሆኗል። ምክንያቱም ከፋርስና ከባቢሎን ቋንቋ ጋር ስለተደበላለቁ ነው። ቁጥር 2 ነህሚያ የሚባል ስም መጥቀሱን ልብ አድርጋችሁ ይሆናል። አስተዋላችሁ? በቁጥር 2 ውስጥ ነህሚያ የሚባል ስም መጠቀሱን ልብ አድርጋችሁ ይሆናል። ይህ ሰው ግን በስም ተመሳሳይ ይሁን እንጂ የመጽሐፈ ነህሚያ ጻፊ ነህሚያ አይደለም። ነህሚያ ከመጀመሪያው ቡድን ጋር አልነበረም የተመለሰው ማለት ነው። መርዶክዮስ የሚባል ስምም ተጠቅሷል። ይህ ግን በመጽሐፈ አስቴር የምንመለከተው መርዶክዮስ ግን አይደለም። ይህንን አስተውሉ። ዝርዝሩ ውስጥ አንዳንድ ትኩረታችንን የሚስቡ ስሞችን እንመለከታለን። ከነዚህም አንዱ ያናቶት ሰዎች የሚለው ነው። ያናቶት ሰዎች 128 የሚልን ቃል ደግሞ ከዕዝራ ምዕራፍ 2 ቁጥር 23 እንመለከታለን። ነቢዩ ኤርምያስ ራሱ በዚህ ስፍራ ርስት ገዝቶ እንደነበር እናስታውሳለን። በዚያ ወቅት ደግሞ የእስራኤል ልጆች ከዛሬ ነገ በምርኮኝነት እንወሰዳለን በሚል ሰቀቀን ውስጥ ነበሩ። በእንዲህ ያለው ሁኔታ ደግሞ ኤርምያስ ርስት መግዛቱ ገንዘቡን አጉል ቦታ እንዳፈሰሰ እንድናስብ ላያደርገን ይችላል። ከእንግዲህ ወዲህ የእስራኤል ነገር አበቃለት በሚባልበት ወቅት ነበር ኤርምያስ ያንን ርስት የገዛው። እግዚአብሔር ግን ይሁዳ እንደገና ወደ አገሩ እንደሚመለስና በመንግስት ደረጃ እንደሚቋቋም ምልክት እንዲሆነው ነበር ኤርምያስ ያንን መሬት እንዲገዛ ያደረገው። ኤርምያስም የእምነት እርምጃ ወስዷል። እግዚአብሔር እንደተናገረው ሕዝቡ ወደ አገሩ ተመልሷል። ኤርምያስ የሚያስፈልገውን ሁሉ ከፍሎበት ስለነበር እዚያ ያናቶት ሰዎች በርስትነት የመውሰድ ሕጋዊ መብት ነበራቸው። ታሪኩን ሰፋ ባለ ሁኔታ ከኤርምያስ ምዕራፍ 32 መመልከት ይቻላል። ይህንን ታሪክ ሰፋ ባለ ሁኔታ ከኤርምያስ ምዕራፍ 32 ተመልከቱ። ከዚህ የምማረው ታላቅ መንፈሳዊ ትምህርት አለ። እኔ ወዳጆቼ ሁላችንም በእግዚአብሔር ሥራ ድርሻ ውስጥ አለን። አንዳንዶች መቅደሱን ይሰራሉ፣ ሌሎች የእግዚአብሔርን ቃል ያስፋፋሉ፣ ሌሎች ደግሞ የወንጌል መልእክተኞች ይሆናሉ፣ ሌሎች ደግሞ ያገልግሎታቸው ተባባሪዎች ይሆናሉ። በጣም ደስ የሚለው ደግሞ ሁላችንም አንድ ቀን የምንሸለም መሆኑ ነው። ሁላችንም ወዳጆቼ በክርስቶስ ፍርድ ወንበር ፊት እንቀርባለን። መልካም ቢሆን ወይ ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10ን በኋላ ተመልከቱ። ከዚህም ጋር አያይዞ የእያንዳንዱ ሥራ ይገለጣል፣ በእሳት ስለሚገለጥ ያ ቀን ያሳያልና፣ የእያንዳንዱም ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በርሱ ላይ ያነጸው ሥራ ቢጸናለት ደመወዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 15 ያለውን ስፍራ ልብ ይሏል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 13 እስከ 15 ያለውን በኋላ ተመልከቱ። አንድ ቀን ወዳጆቼ በክርስቶስ ፊት ቆማለሁ፣ እንድወቀስ አልፈልግም። የሠራሁት ሁሉ የእንጨት ያገዳና የገለባ ሥራ እንዲሆንብኝ አልፈልግም። የሠራሁት ሁሉ ተቃጥሎ እንዲጠፋም አልፈልግም። ሥራዬ እንደ ወርቅ ወዳጆቼ በሰዓት አልፎ እንዲወጣ የዘወትር ጸሎቴ ነው። እናንተስ? እስቲ ዕዝራ ምዕራፍ 2 ቁጥር 41ን ደግሞ አለፍ ብለን አብረን እንመልከት። መዘምራኑም የአሳፍ ልጆች 128 ናቸው ይላል። 128 መዘምራንም ወደ አገራቸው ተመልሰዋል። የምስጋናና የአምልኮ መንፈስ የነዚህ መዘምራንን ልቦና አቀጣጥሎታል። በጣም የሚገርመው ደግሞ ከሌዋውያን ይልቅ ብዛት ያላቸው ዘማሪዎች መመለሳቸው ነው። አስገርማችሁ ምን? ዕዝራ ምዕራፍ 2 ቁጥር 40ን በኋላ ተመልከቱ። ይህንን ጉዳይ አስመልክቶ ዕዝራ ምዕራፍ 2 ቁጥር 40ን ተመልከቱ። አለፍ ብዬ ደግሞ ከቁጥር 61 እስከ ቁጥር 62 ያለውን አነብላችኋለሁ። ከካናቱም ልጆች የኤቢያ ልጆች ያቆስ ልጆች ከገለዳዊው ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች፣ እነዚህ በትውልድ መጻሕፍት ትውልዳቸውን ፈለጉ፣ ነገር ግን አልተገኘም፣ ክህነትም ተከለከሉ ይላል። ከካናት ወገን ሶስቱ የትውልድ አረጋቸውን ማግኘት አልቻሉም። በዚህ ምክንያት ከክህነታቸው መሻር ግድ ሆኖባቸዋል። ይሁን እንጂ ወዳጆቼ ከሌሎች ወገኖቻቸው ጋር ወደ አገራቸው ለመሄድ ግን ተፈቅዶላቸዋል። ዳግም የተወለድን ሁሉ የእግዚአብሔር ልጆች መሆናችንን መቀበል አለብን። ሐዋርያው ጳውሎስ ያመንኩትን አውቃለሁ የሰጠውትን ማደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ ይላል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12ን ልብ ይሏል። በጣም እርግጠኛ ሆኖ ነው የሚናገረው ሐዋርያው። ቁጥር 64 እና 65ንም እንዲሁ ደግሜ ላንብብላችሁ። 7337 ከነበሩ ከሌዋውያኖቻቸውና ከገረዶቻቸው ሌላ ጉባኤው ሁሉ 42360 ነበሩ። 200 ወንዶችና ሴቶች መዘምራን ነበሯቸው ይላል። ይህ ክፍል የሚናገረው በዘሩባቤል መሪነት ወደ አገራቸው የተመለሱ ሰዎች ቁጥር ምን ያህል እንደነበር ነው። ጠቅላላ ድምራቸው 49897 ነበር። ልብ በሉ፣ በዘሩባቤል መሪነት ወደ አገራቸው የተመለሱ ሰዎች ቁጥር በጠቅላላ ድምራቸው 49897 ነው። እንግዲህ የዛሬውን ጥናታችንን በዚህ ላይ እናጠናቅቃለን። ነገ ደግሞ የምዕራፍ 3ን ትምህርት ይዤላችሁ ቀርባለሁ።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ። ኢየሱስ ገናና ሆኖ እርሱ ይደርደር በገና ይደርደር በገና ሰይጣንን ለቀጣ ገናና ኢየሱስ ገናና ሆኖ 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 አሃ ገናና ኦሆ ገናና አሃ ገናና ኦሆ ገናና
ሰብሮታን እንዲሳዩ ሃይ ከመዋት ተነስቷል።